የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 29 2013 ዓ.ም ተመረጥ ዝግጅታችን ጀመረ። ዩናይትድ ስቴትስ ለየትኛውም ወገን እንደማታዳላ የዓለም አቀፍ የልማት ኤጀንሲ USAID ዋና ዳይሬክተር ሳማንታ ፓወር ገለጹ።
I want the Ethiopian people to know that we seek to engage with you and with
ከእናንተና ከመንግስታችሁ ጋር ያለን ግንኙነት በተለያዩ እስቴቶች ላይ የተመሰረተ እንዲሆን እንደምንፈልግ የኢትዮጵያ ህዝቦች እንድታውቁ እንፈልጋለን።
በአብይ ርዕስ ከምናስደምጣችሁ ዘገባ የተቀነጨበ ነው። ሙሉን ከዜናው በኋላ እንመለስበታለን። ሌሎች በርከት ያሉ ቅንብሮችም ለምሽቱ ይዘናል። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ከጥቂት ደቂቃዎች በፊት በደረሰን ዜና የትግራይ ኃይሎች ላሊበላ ከተማን ተቆጣጥረዋል ሲል ሮይተርስ የዜና ወኪል ሁለት የዓይን ምስክሮቹን ጠቅሶ ዘገበ። ሮይተርስ የዓይን ምስክሮቹ ተናገሩ ያለውን በነጻ ምንጭ በኩል ማረጋገጥ እንዳልቻለ አስታውቋል። ከጠቅላይ ሚኒስትር ጽህፈት ቤትና ከኢትዮጵያ የጦር ኃይል እንዲሁም የትግራይን ክልል ከሚመለከተው የመንግስት ግብረ ኃይል ለዚህ ዘገባ ምላሽ እንዳላገኘም አስታውቋል። ከደቂቃዎች በፊት የአሜሪካ ድምጽ ያነጋገራቸው የከተማይቱ ምክትል ከንቲባ ማንደፍሮ ታደሰ ያሉበት ቦታ ለደህንነታቸው አስጊ በመሆኑ ለጊዜው ዝርዝር ማብራሪያ ከመስጠት እንደሚቆጠቡ ገልጸው፣ ነገር ግን የህወሓት ታጣቂዎች ገነተ ማርያም ተብሎ በሚጠራው መግቢያ በኩል ላሊበላ ከተማ መግባታቸውን አረጋግጠዋል። ታጣቂዎቹ ከተማይቱን ሲቆጣጠሩ ምንም አይነት ውጊያም ሆነ ተኩስ እንዳልነበረ ለቢቢሲ የተናገሩት ትክክለኛ የእርሳቸው ቃል መሆኑንም አረጋግጠውልናል። ነገ ምሽት ዝርዝሩን ይዘን እንመለሳለን። በኢትዮጵያ ካለው ግጭት ጋር በተያያዘ ዩናይትድ ስቴትስ ለየትኛውም ወገን እንደማታዳላ የዩኤስኤአይዲ አስተዳዳሪ ሳማንታ ፓወር ገለጹ። በርካታ ኢትዮጵያውያንና የመንግስት ባለስልጣናት ዩናይትድ ስቴትስን ጨምሮ በርካታ ምዕራባውያን ለህወሓት እንደሚወግኑ በመግለጽ ላይ ቢሆኑም ሳማንታ ፓወር ግን ዩናይትድ ስቴትስ ከማንም የመወገን ፍላጎት የላትም ብለዋል። በትናንትናው ዕለት በኢትዮጵያ ያደረጉትን የአንድ ቀን ቆይታ ተከትሎ በሰጡት መግለጫ በትግራይ ክልል የሰብአዊ አገልግሎት ተደራሽነት እጅግ አሳሳቢ ደረጃ ላይ እንደሚገኝ ተናግረዋል። ለእርዳታ የተዘጋጀ የምግብ ክምችት ለተቸገሩ ወገኖች እንዲደርስ መንግስት ምቹ ሁኔታ መፍጠር እንዳለበትም አሳስበዋል። ለእርዳታ አቅርቦቶቹ መስተጓጎል ህወሓትን ተጠያቂ ያደረጉት የሰላም ሚኒስትር ሙፈሪያት ካሚል በበኩላቸው ህወሓት ከድርጊቱ ከተቆጠበ መንግስት የትግራይን ህዝብ ለመታደግ ዝግጁ እንደሆነ ተናግረዋል። ምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሱዳን ጠቅላይ ሚኒስትር አብደላ ሐምዶክን በስልክ አነጋግረዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ እንዳስታወቁት ትናንት ሚኒስትር ብሊንከን ከሱዳን ጠቅላይ ሚኒስትር ሐምዶክ ጋር በኢትዮጵያ በአማራ ክልልና በአፋር ክልል ወታደራዊ ፍጥጫ እየተስፋፋ መሆኑ፣ በትግራይ ክልል ያለው ሰብአዊ ሁኔታ እያሽቆለቆለ መሆኑና የኤርትራ ወታደሮች ተመልሰው ወደ ትግራይ ክልል እየገቡ ነው በሚሉ ሪፖርቶች ዙሪያ ሀገሮቻቸው ያላቸውን የጋራ ስጋት አንስተው ተወያይተዋል። የተጠቀሱት ጉዳዮች በቀጣናው መረጋጋት ላይ ተጽዕኖ የሚያሳድሩ እንደሆኑም ገልጸዋል። የውጭ ጉዳይ ሚኒስትር ብሊንከንና የሱዳን ጠቅላይ ሚኒስትር ሐምዶክ ሁሉም ወገኖች ወደ ተኩስ አቁም የሚያመራ ድርድር እንዲያካሂዱ፣ የኢትዮጵያን አንድነትና ሉዓላዊነት ለማስጠበቅ አሳታፊ የፖለቲካ ንግግር እንዲያደርጉ እንዲሁም ችግር ላይ ላሉ ሰዎች የተሟላ የሰብአዊ ረድኤት ተደራሽነት እንዲፈቀድ ለማበረታታት መስማማታቸውን የቃል አቀባዩ መግለጫ አመልክቷል። የውጭ ጉዳይ ሚኒስትሩና ጠቅላይ ሚኒስትሩ ስለ ሱዳን የዲሞክራሲ ሽግግር እርምጃ እንዲሁም የሀገሮቻቸውን ግንኙነቶች ማስፋትን አስመልክተው ተወያይተዋል። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽነር UNHCR ልዩ ልዑክ መሐመድ አብዲ አፌ በአሁኑ ሰዓት ኤርትራ ውስጥ አንድም የሶማሊያ ስደተኛ የለም ሲሉ ተናገሩ። በሶማሊኛ ክፍል ባልደረቦቻችን የተጠናቀረውን ዘገባ ኤደን ገረመው ታቀርባለች።
የተባበሩት መንግስታት የስደተኛ ጉዳዮች ኮሚሽን UNHCR ልዩ ልዑክ መሐመድ አብዲ አፌ በአሁን ሰዓት ምንም አይነት የሶማሌ ስደተኛ በኤርትራ አይገኝም አሉ። ከዚህ በተጨማሪም ኮሚሽነሩ አብዛኞቹ ስደተኞች የኤርትራ መንግስት ወደ ሶስተኛ ሀገር መዛወርን በመከልከሉ የተነሳ የስደተኛ መጠለያ ጣቢያዎችን እየለቀቁ የኢትዮጵያን ድንበር አልፈው ገብተዋል ብለዋል።
እነዚህ ስደተኞች የሶማሊያ ዜግነት ያላቸውና በተለያዩ የእድሜ ክልል ውስጥ ያሉ ናቸው። ከሶማሊያ እርስ በርስ ጦርነት በኋላ በዚያ በሚገኙ የስደተኛ መጠለያዎች የሚገኙ ከ2000 በላይ ስደተኞችን ስጎበኝ ኤርትራ ስደተኞቹ የሚሸሹባት ሀገር ሆናለች። በካምፖች ውስጥ ያለው ሁኔታ በጣም አስከፊና የማይቻል ነው። አየሩ በጣም ይሞቃል። አሁን ቋሚ የሆነ መፍትሄ እየፈለግን ነው። ከሶማሊያና ኤርትራ መንግስታቶች ጋር ተነጋግረናል። ነገር ግን ጥረታችን ስኬታማ ስላልነበር የኤርትራ መንግስት የኡሙኩሉ ካምፕን እንደሚዘጋው አስታውቋል።
የቀድሞው የሶማሌ ውጭ ጉዳይ ሚኒስትር አህመድ ኢሴ አዋድ በጉዳዩ ላይ የኤርትራው አቻቸው ኦስማን ሳሌህ መሐመድ በሶማሊያ ጉብኝት ባደረጉበት ወቅት መነጋገራቸውን ገልጸው ሚኒስትር ኦስማን ሳሌህ ሶማሊያን ስደተኞች ኤርትራ ሀገራቸው ሆና ሳለ ወደ ውጭ ሀገራት መጓዝ አያስፈልጋቸውም እንዳሏቸው ተናግረዋል።
የስደተኞቹ መልሶ ሰፈራን ማቋረጥን በተመለከተ ግልጽ የሆነ ምክንያት አልሰጠንም። ነገር ግን የኤርትራ መንግስት ከተራዶ ተቋማት ጋርና ከመላው ዓለም ጋር ያለውን ግንኙነት እናውቃለን። የሶማሊያ ስደተኞች ሀገራቸው ሆኖ ሳለ ወደ ሌላ ሶስተኛ ሀገር መሄድ የሚፈልጉት ለምንድን ነው ሲል ጠየቀኝ። እኔም እነሱ የፈለጉትን ለማድረግ ነጻ ናቸው፣ በምዕራቡ ዓለም ካሉ ዘመዶቻቸው ጋር መቀላቀል አሊያም ወደ ሀገራቸው ሶማሊያ መመለስ የራሳቸው ምርጫ ነው መሆን ያለበት ስል መልሼለታለሁ። በተጨማሪም እኛ እንደ መንግስት ያለብን ኃላፊነት እነሱን የመወከልና የሚያሳስቧቸውን ነገሮች መጋራት ነው በማለትም አስተውሻለሁ።
በጉዳዩ ላይ ከኤርትራ መንግስት የተሰማ ምላሽ የለም።
ኤደንን ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ወረርሽኝ ይዞታ ዜና እናልፋለን። ከኢትዮጵያን ጀምራለን። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ባወጣው መግለጫ ወረርሽኙ ከእለት ወደ እለት እየጨመረ መሆኑን አመልክቷል። ትናንት ለ5916 ሰዎች የኮቪድ-19 ምርመራ ተደርጎ 511 ላይ ማለትም ናሙና ከሰጡ 100 ሰዎች ውስጥ 9 ወይም 9% ላይ ቫይረሱ እንደተገኘ ገልጿል። በኮቪድ-19 የመያዝ ምጣኔ ከ68 ቀናት በኋላ ይህ የመጀመሪያው ከፍተኛ ቁጥር ሆኖ እንደተመዘገበ ነው አክሎ ያስታወቀው። በኮቪድ ሳቢያ ህይወታቸውን የሚያጡ ግለሰቦችም ቁጥር እየጨመረ መሆኑንና ትናንት ብቻ 8 ሰዎች እንደሞቱ ይህ ቁጥር ከ47 ቀናት በኋላ ከፍተኛው እንደሆነም አክሎ አስታውቋል። አያይዞም ይህ የወረርሽኙ ይዞታ ጉዳይ በግለሰቦችም ሆነ በተቋማት በኩል ችላ ሊባል የማይገባና አስፈላጊውን የመከላከያ መንገድ ሁሉ ስራ ላይ ማዋል እንዳይዘነጋ ተማጽኗል። በወረርሽኙ ዜና ወደ ዩናይትድ ስቴትስ ስናልፍ ደግሞ ዩናይትድ ስቴትስ ውስጥ ከጠቅላላው አዲስ የኮሮና ቫይረስ ተጋላጮች ውስጥ 93% ዴልታ በሚባለው ልውጥ ዝርያ የተያዙ መሆናቸው ተነገረ። የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል CDC ያለፈውን ሳምንት የወረርሽኙን ይዞታ አስመልክቶ ያወጣው ሪፖርት እንደሚያሳየው በፈረንጆች ሐምሌ ወር የመጨረሻዎቹ 2 ሳምንታት ለቫይረሱ ከተጋለጡት ሰዎች ውስጥ ከ90% የሚበልጡትን የያዛቸው ዴልታ የሚባለው የቫይረሱ ዝርያና ሌሎችም አስጊ ናቸው የተባሉ የዚሁ የዴልታው ተቀጥላ ዝርያዎች መሆናቸው ታውቋል። የደቡብ ሱዳን የተቃዋሚው SPLM AIO ፓርቲ ወታደራዊ ክንፍ እንዳስታወቀው የፓርቲው መሪ ሪያክ ማቻር ከስልጣን የተወገዱት የፓርቲው ከፍተኛ መሪዎች ለሶስት ቀናት ተወያይተው ባደረጉት ውሳኔ ነው ተብሏል። ዋና ዋና ወታደራዊ መሪዎች ፊርማቸውን አኑረውበት በዚህ ሳምንት የወጣው መግለጫ ማቻር ለአመታት የከፋፍለ ግዛ ፖሊሲ አራምደዋል፣ አንድነትና ከፓርቲው ዓላማ መሳካት ይልቅ በዝምድና መጠቃቀምን አስቀድመዋል ሲል ከሷቸዋል። በመተካቸው የጦር ኃይሎች አዛዡ ጀነራል ጋትዌክ ዱዌል በጊዜያዊ መሪነት ተሰይመዋል። ታንዛኒያ ውስጥ ብዛት ያላቸው በእስር ላይ ያሉት ተቃዋሚ መሪ ደጋፊዎች መታሰራቸው ተገለጸ። ባለፈው ወር የታሰሩት የተቃዋሚ መሪ ፍሪደም ምቦዌ የተመሰረተባቸው የሽብር ወንጀል ክስ ሂደት ለሌላ ጊዜ መቀጠሩን ተከትሎ ደጋፊዎቻቸው ዛሬ የተቃውሞ ሰልፍ አድርገዋል። አድማ በታኝ ፖሊሶች ብዛት ያላቸውን ሰልፈኞች እንዳሰሩ ነው የተገለጸው። አድማጮች፣ ዜናውን ከማብቃታችን በፊት የቶኪዮ ኦሊምፒክ ውድድሮች ዜና ሀብታሙ ስዩም ያሰማናል።
አመሰግናለሁ ቆንጂት። ቶኪዮ ላይ የኦሎምፒክ ክንውኖች ቀጥለዋል። ዩናይትድ ስቴትስ አመሻሹን የሜዳሊያ ብዛቷን ከፍ ያደረጉ ድሎችን አስመዝግባለች። ኬት ናጊዮት በምርኩዝ ላይ የወርቅ ሜዳሊያ አስገኝታለች 4.9 ሜትር ከፍታ በመዝለል። አንጀሊካ ሲድሮቫ ከሩሲያ ኦሎምፒክ ኮሚቴ፣ ሃሊ ብራድሾው ከእንግሊዝ የብርና ነሐስ ሜዳሊያዎችን ወስደዋል። በአሎሎ ውርወራ ዘርፍ በብራያን ክራውዘር አማካኝነት ሌላ ወርቅ አክላለች ዩናይትድ ስቴትስ 23 ሜትር ከ30 ሴንቲሜትር በማሽቀንጠር የኦሎምፒክ ክብረ ወሰንን ሰብረዋል። ሌላው የሀገሩ ልጅ ጆ ኮቫክስ የብር፣ የኒውዚላንዱ ቶም ዋልሺ ደግሞ የነሐስ ሜዳሊያዎች ተሸላሚ ሆኗል። አመሻሹም በነበረው የሴቶች እግር ኳስ ውድድር ዩናይትድ ስቴትስ አውስትራሊያን 4-3 በመርታት የነሐስ ሜዳሊያ አሸናፊ ሆናለች። በአጠቃላይ ሜዳሊያዎች ብዛት በሁለተኛ ደረጃ ላይ የምትገኘው ቻይና የእንግሊዝ ለንደን ኤምባሲዋ ቢቢሲ የተሰኘው የሀገሪቱ የዜና አውታር የታይዋን ቻይኒዝ ታይፔ የኦሎምፒክ ቡድንን አስመልክቶ ያቀረበውን ዘገባ በእጅጉ ተቃውሟል። ኤምባሲው ተቃውሞውን በገለጸበት ደብዳቤ ላይ በዓለም ላይ ያለችው ቻይና አንድ ብቻ ናት፣ ታይዋን ጥርጥር የሌለው የቻይና ግዛት ናት፣ የህዝባዊ ቻይና ሪፐብሊክ መንግስትም ብቸኛው ህጋዊ መላ ቻይናን የሚወክል መንግስት ነው ብሏል። ዘገባው የሮይተርስ ነው። ይህ እንዲህ ያለ ቻይና አመሻሹን ተጨማሪ ሜዳሊያዎችን ሰብስባለች። ከከፍታ ስፍራ ላይ በመዝለል አስደናቂ ሁኔታ ተገለባብጡ የመዋኛ ገንዳ ውስጥ በመጥለቅ የስፖርት ዘርፍ የ14 ዓመቷ ኳን ሆንግቻን ድል አድርጋለች። ሌላዋ ተወዳዳሪ ቺን የክስ የብር ሜዳሊያ አሸንፋለች። ሜሊሳ ው ከአውስትራሊያ የነሐስ ሜዳሊያ ተሸላሚ ሆናለች። ከዚህ በተጨማሪ የቻይና ብሔራዊ ቡድን የጃፓናቸውን በጠረጴዛ ቴኒስ ፍልሚያ በመርታት 3-0 በሆነ አጠቃላይ ውጤት በሜዳሊያ ብዛት የሚመሩትን ሀገራት ለማስተዋወስ ያክል ዩናይትድ ስቴትስ በ91 ሜዳሊያዎች አንደኛ ደረጃን ስትይዝ ቻይና በ74፣ የሩሲያ ኦሎምፒክ ኮሚቴ ደግሞ በ58 ሜዳሊያዎች ይከተሏታል።
አመሰግናለሁ ሀብታሙ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ከአሜሪካ ድምጽ ራዲዮ ጣቢያ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 29/2013 ዓመተ ምህረት ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን አብይ ርዕስ እናስደምጣችሁ። በኢትዮጵያ ካለው ግጭት ጋር በተያያዘ ዩናይትድ ስቴትስ ለየትኛውም ወገን እንደማታዳላ የዩኤስአይዲ አስተዳዳሪ ሳማንታ ፓወር ገለጹ። በርካታ ኢትዮጵያውያንና የመንግስት ባለስልጣናት ዩናይትድ ስቴትስን ጨምሮ በርካታ ምዕራባውያን ለህወሓት እንደሚወግኑ በመግለጽ ላይ ቢሆኑም ሳማንታ ፓወር ግን ዩናይትድ ስቴትስ ከማንም የመወገን ፍላጎት የላትም ብለዋል። ፓወር በትናንትናው ዕለት በኢትዮጵያ ያደረጉትን የአንድ ቀን ቆይታ ተከትሎ በሰጡት መግለጫ በትግራይ ክልል የሰብአዊ አገልግሎት ተደራሽነት እጅግ አሳሳቢ ደረጃ ላይ እንደሚገኝ ተናግረዋል። ፓወር ለርዳታ የተዘጋጀ የምግብ ክምችት ለተቸገሩ ወገኖች እንዲደርስ መንግስት ምቹ ሁኔታን መፍጠር እንዳለበትም አሳስበዋል። ለርዳታ አቅርቦቶች መስተጓጎል ህዋትን ተጠያቂ ያደረጉት የሰላም ሚኒስትሯ ሙፈሪያት ከሚል በበኩላቸው ህዋት ከድርጊቱ ከተቆጠበ መንግስት የትግራይን ህዝብ ለመታደግ ዝግጁ እንደሆነ ገልጸዋል። በቀጣይነት የሰባዊ አገልግሎት በአግባቡ እንዲዳረስ ካስፈለገ ህዋት ከጸብ አጫሪ ድርጊቱ ሊቆጠብ እንደሚገባም ወይዘሮ ሙፈሪያት የገለጹ ሲሆን ፓወር በበኩላቸው ዩናይትድ ስቴትስ ለማንም ወገን ሳታዳላ የሰባዊ መብትና የዓለም አቀፍ ህግጋትን መርሆች የሚጥሱ አካላትን መጠየቋን እንደምትቀጥል አክለው ገልጸዋል። ግጭቱ በቀጠለበት በአሁን ወቅት ሰባዊነትን ዝቅ የሚያደርጉና ግጭቱን የሚያባብሱ ንግግሮች መቆም እንዳለባቸው እንዲሁም ሁሉም አካላት ግጭቱን አቁመው ውይይት እንዲጀምሩ ፓወር አሳስበዋል። ጋዜጣዊ መግለጫውን የተከታተለው ኬኔዲ አባተ ዝርዝሩን ያሰማናል።
የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID አስተባባሪ ሳማንታ ፓወር በትናንትናው ዕለት ለአንድ ቀን በኢትዮጵያ ያደረጉትን ቆይታ ተከትሎ በሰጡት መግለጫ በትግራይ ክልል የሰብአዊ አገልግሎት ተደራሽነት እጅግ አሳሳቢ ደረጃ ላይ እንደሚገኝ ተናግረዋል። ከኢትዮጵያ የሰላም ሚኒስትር ሙፈሪያት ካሚል ጋር በዚሁ ጉዳይ የተወያዩት ፓወር ከተደራሽነት አንጻር ውስን መሻሻሎች ቢኖሩም ተስፋ የሚደረግበት ለውጥ እንዳልመጣ ተናግረዋል።
The access remains deeply worrying. As you probably heard in mid-July, the UN said
ተደራሽነቱ በጣም አሳሳቢ እንደሆነ ቀጥሏል። የተባበሩት መንግስታት በሐምሌ አጋማሽ ላይ ወቅታዊ ፍላጎቶችን ለማሟላት በየሳምንቱ ከ500 እስከ 600 የእርዳታ አቅርቦቶችን የያዘ የጭነት መኪኖች ወደ ትግራይ መግባት እንዳለባቸው መግለጹን ሰምታችሁ ሊሆን ይችላል። ከሁለት ቀናት በፊት ባለው መረጃ የእርዳታ አቅርቦት የጫኑ 153 መኪኖች ወደ ትግራይ መግባት ችለዋል። እንደ ተመድ ከሆነ መግባት የነበረባቸው 1500 የጭነት መኪኖች ናቸው። የገባው ግን 153 ነው። ይህም ከሚፈለገው 10% ነው። ስለዚህ የሲስተም ለውጥ መኖሩን ተመልክተናል። ለምሳሌ የወረቀት ስራዎች ተስተካክለዋል። ፍቃድ ለመስጠት የሚወስደው ጊዜም በወረቀት ላይ መሻሻሉን አይተናል። ነገር ግን በችግር ላይ ለሚገኙ ሰዎች የምግብና ሌሎች አስፈላጊ አቅርቦቶችን ለማዳረስ ባለው መዘጋጀት ላይ ተስፋ የምናደርገውን ለውጥ እያየን አይደለም።
በአሁን ወቅት በኢትዮጵያ የUSAID ከፍተኛ የእርዳታ ህል ክምችት መኖሩን የገለጹት የተቋሙ አስተዳዳሪ ሳማንታ ፓወር ይህ ለእርዳታ የተዘጋጀ ክምችት ለተቸገሩ ወገኖች እንዲደርስ መንግስት ምቹ ሁኔታ መፍጠር እንዳለበት አሳስበዋል። ለእርዳታ አቅርቦቶች መስተጓጎል ህዋትን ተጠያቂ ያደረጉት የሰላም ሚኒስትሯ ሙፈሪያት ካሚል በበኩላቸው ህዋት ከድርጊቱ ከተቆጠበ መንግስት የትግራይን ህዝብ ለመታደግ ዝግጁ እንደሆነ ተናግረዋል።
አማራጭ የማስተላለፊያ የመዳረሻ መንገዶችን ቀይሰን እየሰራን ነው የነበረው። በአውሮፕላንም ማድረስ የሚቻልበትን ፍራት ዘርግተን እየሰራን ነው ያለነው። እነዚህ ፍራቶች ላይ ያሰራር ፍራታችን ምን እንደሆነ አስቀምጠናል። ይዘገያሉ፣ መኪኖች ቆማሉ ብሏል። ያ ደግሞ ቀደም ሲል 61 መኪኖች ያለምንም ችግር መሄዳቸውን፣ ነገር ግን በቅርቡ የቆሙት መኪኖች TPLF የአፋር ህዝብ ላይ በወሰደው የማጥቃት እርምጃ ምክንያት የቆመ እንደሆነ TPLF ፍራት መያዝ ሲችል በኢትዮጵያ መንግስት በኩል የትግራይን ህዝብ ለመታደግ የሚያስችል ዝግጁነት ቆርጠኝነት ያለ መሆኑን አንዱ ይሄንን አስረድተናቸዋል።
በሱዳን በኩል የእርዳታ አቅርቦት መስመር እንዲከፈት በኢትዮጵያ መንግስት ላይ ጫናዎች ስለመኖራቸው በተለያዩ አካላት ቢገለጽም ከሳማንታ ፓወር ጋር በነበራቸው ውይይት ላይ ስለዚህ ጉዳይ አለመነሳቱንም ነው ሚኒስትሩ አይገለጹት። የትግራይ ክልል በሁሉም አቅጣጫ በሮች እንደተዘጉበት የሚገልጸው ህወሓት በበኩሉ በአሁን ወቅት ውጊያ በማድረግ ላይ የሚገኝበት አንዱ ምክንያት ለክልሉ የሰብአዊ እርዳታ አቅርቦት የሚገባበትን በር ለመክፈት እንደሆነ የህወሓት ኃይል መሪ እንደሆኑ የሚነገርላቸው ጄኔራል ጻድቃን ገብረተንሳይ መግለጻቸው ይታወሳል። የሰብአዊ ቀውሶችን ለመፍታት ዋነኛው መፍትሄ ግጭቶችን ማቆም እንደሆነ የሚገልጹት ሳማንታ ፓወር ሁሉም ኃይሎች ግጭቱን በማቆም እርቅ ለመፍጠርና በአጎራባች ክልሎች ከያዟቸው ይዞታዎች ለመውጣት ውይይት እንዲጀምሩም ጠይቀዋል። ዩናይትድ ስቴትስን ጨምሮ በርካታ ምዕራባውያን ሀገራትና ተቋሞቻቸው ለህዋት እንደወገኑ ብዙ ኢትዮጵያውያንን ጨምሮ የተለያዩ የመንግስት ባለስልጣናት በመግለጽ ላይ ቢሆኑም ከግጭቱ ጋር በተያያዘ ዩናይትድ ስቴትስ ከማንም ጋር የመወገን ፍላጎት እንደሌላትም ነው ፓወር የገለጹት።
I want the Ethiopian people to know that we seek to engage with you and with your government on the basis of a set of values, not to play favorites or to pick sides during a conflict.
ከእናንተና ከመንግስታችሁ ጋር ያለን ግንኙነት በተለያዩ እሴቶች ላይ የተመሰረተ እንዲሆን እንደምንፈልግ የኢትዮጵያ ህዝቦች እንድታውቁ እንፈልጋለን። በግጭት ወቅት አንድን አካል ለመምረጥ ወይም ለማዳላት አይደለም። እነዚህ እሴቶች ለውስጣዊ ግጭት ወታደራዊ መፍትሄ የለም። ሁሉም አካላት ግጭት በማቆም አስቸኳይ የተኩስ አቁም ለማድረግ እርቅ ለማድረግና ወታደሮችንና ሚሊሻዎችን ከአጎራባች ክልሎች ለማስወጣት ንግግር እንዲጀምሩ የሚሉ ናቸው። በትግራይ የተጀመረው ግጭት እየተስፋፋ መሆኑን አሜሪካ በከፍተኛ ስጋት እየተመለከተች ነው። አሁን ላይ በአፋር 76000 በአማራ ደግሞ 150000 የሚሆኑ ተፈናቃዮች እንደሚኖሩ እንገምታለን።
ወይዘሮ ሙፈሪያት ካሚልም መንግስት አወጅኩ ካለው የተናጠል ተኩስ አቁም በኋላ በአፋርና በአማራ ክልሎች ህወሓት በከፈታቸው ጥቃቶች በመቶ ሺዎች የሚቆጠሩ ንጹሃን መፈናቀላቸውን ገልጸው ዩኤስአይዲን ጨምሮ የተራድኦ ድርጅቶች እነዚህን ተፈናቃዮችም ሊደርሱ እንደሚገባ አንስተዋል።
ሌላው የተወያየ ነው እርዳታ ትግራይ መሄድ አለበት ትክክል ነው ይሄደም ነው ያለው። አማራ ክልልና አፋር ክልል ላይ በርካታ በቲፒኤልኤፍ ጠባጫሪነት ምክንያት የተፈናቀሉ ዜጎች አሉ። እርዳታው ሁለንተናዊ መሆን አለበት የሚለው ሐሳብ ላይም ሐሳብ ፈለዋውጣናል።
USAID በአፋርና አማራ ክልሎች ለተፈናቀሉ ሰዎችም ድጋፍ ለማድረግ ዝግጁ እንደሆነ የተቋሙ አስተዳዳሪ ፓወር ተናግረዋል።
And I just talked to the Minister of Peace about how we can meet the needs of these new displaced.
የአዲስ ተፈናቃዮችን ፍላጎት እንዴት ማሟላት እንዳለብን ከሰላም ሚኒስቴር ጋር ተነጋግረናል። በህወሓት ወታደራዊ እንቅስቃሴ የተፈናቀሉትን ማለቴ ነው። በችግር ላይ የሚገኙ ንጹሃን ኢትዮጵያውያንን መርዳት እንፈልጋለን። USAIDና አጋሮቻችን የምንሰራው ይህንኑ ነው።
በቀጣይነት የሰብአዊ አገልግሎት በአግባቡ እንዲደርስ ካስፈለገ ህወሓት ከጸባጫሪ ድርጊቱ ሊቆጠብ እንደሚገባ ወይዘሮ ሙፈሪያት የገለጹ ሲሆን ፓወር በበኩላቸው ዩናይትድ ስቴትስ ለማንም ወገን ሳታዳላ የሰብአዊ መብትና የዓለም አቀፍ ህግጋትን መርሆች የሚጥሱ አካላትን መጠየቋን እንደምትቀጥል ተናግረዋል። ግጭቱ በቀጠለበት በአሁን ወቅት ሰብአዊነትን ዝቅ የሚያደርጉና ግጭቱን የሚያባብሱ ንግግሮች መቆም እንዳለባቸው ማሳስበዋል።
Dehumanizing rhetoric only hardens tensions and can historically certainly often accompanies ethnically motivated atrocities.
ሰብአዊነት ዝቅ የሚያደርግ ንግግር ውጤቱ ውጥረትን ማባባስ ብቻ ነው። እንዲሁም በታሪክ ብዙውን ጊዜ ብሔር ተኮር የጭካኔ ድርጊቶችን ያስከትላል። ዩናይትድ ስቴትስ ጥሪ የምታቀርበው ውይይት እንዲደረግና ግጭት እንዲቆም ነው። ግጭት አባባሽ ንግግሮች እየተባባሱ ሲሄዱ ወደ ድርድር የመምጣት ነገርም ይበልጥ ፈታኝ እየሆነ ይሄዳል።
በትግራይ ክልል ረሃብ እንዳይከሰት የተሟላና ያልተገደበ የሰብአዊ ራሽነት እንዲኖር ለማስቻል በመንግስት ላይ ግፊት የመፍጠር አላማን አንግበው ወደ ኢትዮጵያ የመጡት ሳማንታ ፓወር ከጤና ሚኒስቴር ኃላፊዎችም ጋር የተወያዩ ሲሆን ለጤናና ለሰብአዊ ድጋፍ ዘርፍ የሚውል ከ45 ሚሊዮን ዶላር በላይ ተጨማሪ ድጋፍም ይፋ አድርገዋል። ከጠቅላይ ሚኒስትር አብይ አህመድ ጋር የመገናኘት እቅድም የነበራቸው ፓወር በትናንትናው ዕለት ጠቅላይ ሚኒስትሩ አዲስ አበባ ካለመኖራቸው ጋር በተያያዘ ሊያገኙአቸው እንዳልቻሉም ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችን ነበር። የትንታኔው መጽሔት ይቀጥላል። የተከታዩ ዘገባም ከዚሁ ከሳማንታ ፓወር ጉዞ ጋር የተያያዘ ነው። ዓለም አቀፍ የልማት ኤጀንሲ USAID ኃላፊ ሳማንታ ፓወር በሱዳንና በኢትዮጵያ ባካሄዱት ጉብኝት የሁለቱን አገራት አካሄድ ያነጻጸሩ ሲሆን በሱዳን በቋፍ ላይ ያለ የዲሞክራሲ መንገድ ላይ መሆኗን ገልጸው ኢትዮጵያ ደግሞ በግጭት ማጥ ውስጥ መሆኗንና የረሃብ አደጋ ከፊቷ መደቀኑንም ተናግረዋል። የአሜሪካ ድምጽ ዘጋቢ ሲድኒ ሴን ያጠናቀረችውን ስምንሽ ቆየ ታቀርባለች።
በኢትዮጵያ ሰብአዊ ቀውሱ ተባብሶ በሺዎች የሚቆጠሩ ሰዎች ወደ ጎረቤት ሀገር ሱዳን እየተሰደዱ ነው። የዩናይትድ ስቴትስ መንግስትም በሰሜን ኢትዮጵያ በትግራይና ሌሎች ክልሎች ውስጥ كهدار جمرو يتكايدا باللو طورنات مكنيات يميقبنا يهكمنا قربوت لم يسفل لغاتشو بميليان يميقود دارو ساووش ارداتان ديدرس قفيت يادرغنو ياميريكاو علما قفلمات درجت USAID حلافي سامانتا باور بيتو بيابادر رغوت قزوم كهيامت بفيت سودانين مقومنيتاتشو ناستاوسو بزيمت ان تسفاسيج يهونال بلو أسبون دمايوكو تناغروال
But thanks to a youth-driven and largely peaceful revolution, one led primarily by Sudan's women, the country is now experiencing a fragile...
ወጣቶችና በተለይም በሱዳን ሴቶች መሪነት በተደረገው ሰላማዊ ትግል ሀገሪቱ አሁን ላይ በቋፍ ላይ ያለ ነገር ግን ተስፋ ሰጪ የሆነና በሲቪሉ ማህበረሰብ ወደሚመራ ዴሞክራሲ እየተሸጋገረች ነው። የረጅም ጊዜ የዩናይትድ ስቴትስ አጋር በሆነችው ኢትዮጵያ ደግሞ ሁኔታው በሚያስደነግጥ መልኩ ይለያል። እጅግ አስደናቂ የሆነ የልማት ውጤትና በሌላ የአህጉሩ ክፍል ያህል ታየ የምጣኔ ሀብት እድገት ይታይበት የነበረውና ለቀጠናው ሰላምና መረጋጋት ቁልፍ ሚና የነበራት ሀገር አሁን በግጭት ውስጥ ገብታለች። መንግስት በትግራይ ህዝብ ላይ ያካሄደው የጭካኔ ዘመቻ የሀገሩን ህዝብ ለተራዘመ የእርስ በርስ ጦርነትና የትግራይን ህዝብ ደግሞ ለአስከፊ ረሃብ እንዲጋለጥ አድርጎታል።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የድንገተኛ እርዳታ አስተባባሪ ማርቲን ግሪፊት በበኩላቸው የኢትዮጵያ መንግስት እንዳደረገው አይነት ሰብአዊ እርዳታ ሰጪ ድርጅቶችን በጅምላ መወንጀል አደገኛ ነው ሲሉ ተናግረዋል። በአምነስቲ ኢንተርናሽናል ድርጅት የሚሰሩት አዶቲ አኬዊም በዚህ ሐሳብ ይስማማሉ።
The rhetoric attacking the principle of humanitarian assistance really shakes and threatens the whole network of
የሰብአዊ እርዳታን መሰረት ሐሳብ በማጥቃት ለማሳመን የሚደረግ ንግግር በሰዎች ላይ የከፋ አደጋ እንዳይደርስ ለመከላከል የተፈጠሩትንና በተሰስር የሚሰሩትን ህጎች ለማዶችና ግዴታዎች አደጋ ላይ የሚጥል ነው። በተጨማሪም በሰብአዊ እርዳታ አሰጣጥ ሂደትና በእርዳታ ሰራተኞች ላይም አደጋ የሚያደርስ ሁኔታ ይፈጥራል። ይህም በጣም አደገኛ ነው።
አኬዊ ለአሜሪካ ድምጽ ሲናገሩ ሌሎች ሀገራት በኢትዮጵያ ያለው ሁኔታ ምን ያክል ከባድ መሆኑን ሊረዱ ይገባል ይላሉ።
I think the Biden administration has been fairly clear and unambiguous in its leadership and what it's tried to do.
የባይደን አስተዳደር ሊያደርገው የሞከረውና ያስተላለፈው መልእክት በትክክል ግልጽና የማያሻማ ነው። አሁን ደግሞ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላትና ሌሎች የአፍሪካ መንግስታት እርምጃ ሊወስዱና ሀገሪቱ ወደ መበታተን ደረጃ እየሄደች መሆኗንና በሱዳን፣ ጅቡቲ፣ ሶማሊላንድና ኤርትራ ላይ ሊደርስ የሚችለውን ትልቅ ተጽዕኖ ሊረዱ ይገባል።
የተባበሩት መንግስታት ድርጅት የሰብአዊ እርዳታ ድርጅቶች በሰሜን ኢትዮጵያ ትግራይ ክልል እርዳታ ማድረስ እንዳይችሉና አስተቃቂ ሲል የጠራውን ሁኔታ መቆጣጠር እንዳይችሉ መደረጉን ገልጾ ቅሬታ አቀርቧል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በበኩሉ በሚቀጥለው አንድ አመት ውስጥ በትግራይ ክልል ከ100 ሺህ በላይ ህፃናት ለህይወት አስጊ በሆነ የምግብ እጥረት ሊሰቃዩ እንደሚችሉ አስታውቋል። በሲድኒ ሴን ለቀረበው ዘገባ ስመኝሽ ቆየ ዋሽንግተን ዲሲ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እናልፋለን። አሸባሪ ቡድን ለህጋዊ መንግስት የተኩስ አቁም ቅድመ ሁኔታ ሊያቀርብ አይችልም ሲሉ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ተናገሩ። ይህ በአቻዎች መካከል ያለ ጉዳይ አይደለም ብለዋል ኃላፊዋ። የኢትዮጵያ መንግስት ያወጀውን የተናጠል የተኩስ አቁም ያልተቀበሉት የህወሓት መሪዎች የተለያየ ቅድመ ሁኔታዎችን ይፋ ሲያደርጉ መቆየታቸው ይታወሳል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የሰጡትን መግለጫ የተከታተለው እስክንድር ፍሬው ነው። በተከታዩ ዘገባ ዝርዝሩን ይዟል።
ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰጠው መግለጫ በወቅታዊ ጉዳዮች ላይ የመንደርደሪያ ማብራሪያ የቀረበበት፣ ያንን ተከትሎ ከጋዜጠኞች ለቀረቡ ጥያቄዎችም ምላሽ የተሰጠበት ነው። የኢትዮጵያ መንግስት በሰብአዊነት ላይ የተመሰረተ በሚል በትግራይ ክልል የተናጠል የተኩስ አቁም ካወጀ ሳምንታት ተቆጥረዋል። የተኩስ አቁሙን እንደማይቀበሉ በይፋ የገለጹት የህወሓት መሪዎች በበኩላቸው የተለያዩ ቅድመ ሁኔታዎችን ይፋ ሲያደርጉ መቆየታቸው ይታወሳል። የበጀት መለቀቅ፣ የስልክ የባንክና ሌሎች አገልግሎቶች መጀመርና የአማራ ልዩ ኃይል ከምዕራብ ትግራይ ማጣት የመሳሰሉት ናቸው ቅድመ ሁኔታዎቹ። ህዋት ቅድመ ሁኔታዎችን ማቅረቡን በተመለከተ የመንግስትን አቋም የተጠየቁት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ተከታዩ መልሰዋል።
I mentioned earlier in my opening statement as well, this is not an engagement of equals. So the seven preconditions cannot be positioned or put forth to a legitimate government by a terrorist organization.
ይህ ባቻዎች መካከለ ያለ ጉዳይ አይደለም። ስለዚህ በክልሉ ሰላምና ጸጥታን ለማስፈን እንደመሰረት የሚሆኑ ሰባት ቅድመ ሁኔታዎችን አንድ አሸባሪ ቡድን ለህጋዊ መንግስት ሊያቀርብ አይችልም። መንግስት የተናጠል የተኩሳቁሙን የመተግበር የመጀመሪያ እርምጃ ወስዷል። ነገር ግን ይህ የተናጠል የተኩሳቁም በሌላኛው ወገን ተቀባይነት አላገኘም። ስለዚህ የተከስካቸውን አካላት በተመለከተ የመጀመሪያው እርምጃ መሆን ያለበት በሰባይነት ላይ የተመሰረተውን የተኩሳቁም መቀበል፣ የሰባይ እርዳታ ወደ ክልሉ እንዲገባ ማመቻቸትና አርሶ አደሮች የርሻ ስራቸውን እንዲቀጥሉ ማስቻል ነው ያሉት። የሱዳን አዋሳኝ በሆነው በሁመራ በኩል ወደ ትግራይ የሚሄድ የሰባይ እርዳታ መስመር እንዲከፈት ግፊቶች መኖራቸውን የገለጹት የኢትዮጵያ መንግስት ባለስልጣናት በትዊተርና በቃለ መጠይቅ በሰጧቸው አስተያየቶች ሐሳቡን ሲቃወሙ ቆይተዋል። እነዚህ አይነት ጥያቄ ያቀረቡ ዓለም አቀፍ አጋሮች ስለመኖራቸው ለተነስተው ጥያቄ ምላሽ የሰጡት ቢለኔ ስዩም የአስተያየቶቹን መነሻ አብራርተዋል። እሳቸው እንዳሉት ወደ ትግራይ ክልል እርዳታ የሚደርስበት አማራጭ መስመር እንዲከፈት ከዓለም አቀፍ አጋሮች የቀረበ ይፋ ጥያቄ የለም። ለእርዳታ የተሻለውን መስመር የመወሰን ስልጣን ግን የኢትዮጵያ መንግስት ነው ብለዋል።
There is a building up of narrative and rhetoric and propaganda by the TPLF to indicate that the Afar route is not a safe route.
በህዋት የሚካሄድና ያደገ ያለ ትርክት ንግግርና ፕሮፓጋንዳ አለ። የአፋር መስመር ቢሮክራሲያዊ ማነቆዎች ስላሉበትና ለመዘጋት የተጋለጠ በመሆኑ ሰላማዊ አዋጭ መስመር አይደለም በሚል የሚካሄድ ሌሎች መተላለፊያዎች ይከፈቱ ዘንድ ጥያቄ እንዲቀርብ ጉልበት ለመስጠት የሚደረግ እና የተገለጸው ሐሳብ ይሄ ነው።
The government as a sovereign government has a responsibility as I stated to deliver humanitarian assistance and to choose the route through which it is easily manageable, effective and efficient to deliver humanitarian assistance.
እንደገለጽኩት መንግስት እንደ ሉዓላዊ መንግስት ሰብአዊ ድጋፍ ለማቅረብና ድጋፉን ለማድረስ የትኛው መስመር ቀላል ውጤታማና ቀልጣፋ እንደሆነ ለመምረጥ ኃላፊነት አለበት። እናም በዚህ ሰዓት የአፋር ክልል ለጅቡቲ ወደቦች ባለው ቅርበት የተነሳ ለሰብአዊ እርዳታ ማስተላለፊያነት መርጦታል ነው ያሉት። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጀመሪያ በአፋር ክልል ተገኝተው እንደነበር ያረጋገጡት የፕሬስ ኃላፊዋ የተነጋገሩትም የሰብአዊ ድጋፍ መሳለጥን በተመለከተ እንደሆነ አስረድተዋል። ጠቅላይ ሚኒስትሩ በአፋር ቆይታቸው ከክልሉ አመራሮችና የሀገር ሽማግሌዎች ጋር መነጋገራቸውንም ነው የጠቀሱት። በተለያዩ ማህበራዊ ድረገጾች የተሰራጩ የፎቶግራፍ ምስሎች ጠቅላይ ሚኒስትሩ ከብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ተመስገን ጥሩነህ እንደዚሁም ከኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ብርሃኑ ጁላ ጋር እንደነበሩ አሳይተዋል። ለአሜሪካ ድምጽ ሬዲዮ ክንድር ፍሬው ከአዲስ አበባ።
ተከታዩ ዘገባ እንሰዳችሁ። የዩናይትድ ስቴትስ ዓለም አቀፍ ድርጅት ዳይሬክተር ወደ ኢትዮጵያ የመጡበት ከሰባዊ ድጋፍ ጉዳይ ጋር የተያያዘ ብቻ ነው ሲሉ መናገራቸውን የውጭ ጉዳይ ሚኒስትር ቃል አቀባይ አስታወቁ። ዛሬ በአሜሪካና በኢትዮጵያ መካከል ያለው ግንኙነት እንደሚያሳዝናቸውም ገልጸዋል። መለስካቸውማ ዝርዝራለሁ።
የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በዛሬው ጋዜጣዊ መግለጫ ከጋዜጠኞች ከቀረቡላቸው ልዩ ልዩ ጥያቄዎች መካከል ትኩረት ሰጥተው በስፋት የመለሱት የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ኃላፊ ሳማንታ ፓወር በኢትዮጵያ ስራ ያደረጉት ጉብኝት ነው። አምባሳደር ዲና ሙፍቲ የቀረቡ ጥያቄዎችን በመንተራስ ሳማንታ ፓወር ወደ አዲስ አበባ ከመምጣታቸው በፊት ከጠቅላይ ሚኒስትር አብይ አህመድ ወይንም ከምክትል ጠቅላይ ሚኒስትርና ከውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ጋር ለመገናኘት ያላቸውን ፍላጎት ቢገልጹም ለሚወጡበት ጉዳይ ከሚመለከታቸው የመንግስት ኃላፊዎች ጋር እንደሚገናኙ ተነግሯቸው አውቀውታል ብለዋል። በሳቸው አባባልም ወደ ኢትዮጵያ የሚያመጣቸው ጉዳይ የሰብአዊ ድጋፍ ብቻ እንደሆነ ገልጸዋል ሲሉ ቃል አቀባዩ ዘርዝረዋል።
ይሄ ሪፎርም ሲደግፉት እንደነበር ከመጀመሪያው ለክብር ጠቅላይ ሚኒስትራችንም ከመጀመሪያ ጀምሮ አክብሮትም ትልቅ ሞመንት እንደነበራቸውና ይህን ሁሉ ሲገልጹ እንደነበር አነሱ። አሁንም እኔ የመጣሁት በሚነገረው ደረጃ የፖለቲካ መንግስት ለማስቀየር ምን ለማለት አይደለም፣ ሰብአዊነት ብቻ ነው የሚያሳስበኝ ነው ያሉት። በዚህም ረገድ የተኩስ ማቆሙ መወሰዱ በመንግስት በኩል ትክክል ነው፣ ሌላ ቡድን ማክበር አለበት። አሁን ደግሞ ሰሞኑን ለአካባቢ ሁኔታ ምቹ ሁኔታ ለመፍጠር የመንግስት ሰራዊት ከዛ በመውጣቱ ቡድኑ አሁን በአማራና በአፋር ጥቃት ላይ ያለውንም ነገር ማወገዝ አለበት አግባብ አይደለም ብለዋል። ወይም በግልጽ ነው ምንም ፕሮፓጋንዳ አይደለም።
አምባሳደር ዲና ጨምረው እንዳሰዱት የዩኤስኤአይዲ ዳይሬክተር ያገኙዋቸው የሰላም ሚኒስትሯን ሙፈሪያት ካሚል መሆናቸውን አስታውሰው መንግስት አሁን በትግራይ ክልል በተፈጠረው ግጭት በግድ ተጎትቶ እንደገባ ለእንግዳዋ በዝርዝር እንዳሰዷቸው ተናግረዋል። ሰማንታ ፓወርም በበኩላቸው ከዚህ ችግር ጋር ተያይዞ በሁለቱ ሀገሮች መካከል ስለተፈጠረው ዲፕሎማሲያዊ ግንኙነት የተሰማቸውን እንደገለጹ ቃል አቀባዩ አውስተዋል።
በአጠቃላይ ይሄ ደግሞ ቅድም ከአንድ ቦታ ከምዳችሁ ተነስቷል። የምትን መንገድ ሊያስከፍቱ ነው የሱዳን መንገድ የሚለውም ጭራሽ አፋቸው ማለት ነው። አስቦ ይሆናል ከዛ ሲመጡ ግን ከመጡ በኋላ ሀሳቡን ይቀይሩ ነው እርግጠኛ አይደለሁም እንደሆነ ግን አልተባለም አላነሱትም። እኛም ሰምተን ነበር በፊት በዛ ማይንድሴት ጠብቀን ይሆናል እኛም እናንተ እንደሰማችሁ ግን አተባብረን እንሰራለን በኋላ እንግዲህ ተመልሶ እዛ ዋሽንግተን የሚናገሩትም አብረን የምንከታተል ይሆናል። በአጠቃላይ ግን ገንቢ ነበር ኢንጌጅመንቱ። እሳቸውን የአሜሪካና የኢትዮጵያ ግንኙነት በጣም ነው ባለው ማድረገው እዚህ ደረጃ በመድረሱ መድረስ አልነበረበት ማዝናለሁ ነው ያሉት።
በየሳምንቱ በውጭ ጉዳይ ሚኒስቴር በሚሰጠው በዚህ ጋዜጣዊ መግለጫ ቃል አቀባዩ ትኩረት የሰጡት ሌላው ቁም ነገር ደግሞ ሁሉን አቀፍ ውይይት የሚካሄድበት አግባብ በባለስልጣናት መካከል የሚጣረስ አስተያየት ይንጸባረቃል በሚል ለተነሳው ጥያቄ ነበረ።
ኦል ኢንክሉሲቭ ዲያሎግ በተመለከተ አለቆቻችሁ የተለያየ ነገር እናገራሉ በሚል ነገር ይመስለው አይደለም። አንድ የተለያየ ነገር የላቸውም። አንድ ነገር እንደምታውቁት ከምርጫ ማግስት መንግስት መሰረታል በመጪው መስከረም እንደዚህ እዛ ጋር ሙታችን ያልተጠቃለለ ምርጫ ሂደት አለ እና እሱ ከተጠቃለለ በኋላ አዲሱ መንግስት ሮድ ማፕ ዲዛይን ያደርጋል። አዲሱ መንግስት ፋንታ ነው የሚሆነው። አሁን ያለው መንግስት ያው ነው ፓርላማ አይደለም እና ይሄ አዲሱ መንግስት ሮድ ማፕ ውስጥ ዳያሎጉን ያነሳዋል ነው ኦል ኢንክሉሲቭ ዳያሎግ እንዳልኩት። አሁንም የዲያሎግ ፕሮሰስ አለ ከሀገር ሽማግሌዎች ጋር ከሴቶች ማህበራት ጋር ከሲቪክ ሶሳይቲ ጋር ከእምነት ተቋማት ጋር እንደገና ከተቃዋሚ ፖለቲካ ፓርቲዎች አራት የተቃዋሚ ፖለቲካ ፓርቲዎች ጋር ውስጥ አሉ። አሁን የቲፒኤልኤፍ አባላት የነበሩ ሰዎች ወደዚህ ዲያሎግ ፖዚቲቭሊ ከመጡ ምን ችግር አለ? እዚህ ላይ የክቡር ምክትል ጠቅላይ ሚኒስትሩም ሆነ ክቡር አቶ ዛዲግ ስቴትመንት በዚህ ምንም ልዩነት የላቸውም ቶን ካልሆነ በስተቀር። ስለዚህ በዛ ደረጃ እንወስደዋለን። ለማንኛውም ግን ኦል ኢንክሉሲቭ ዲያሎግ ይደረጋል ነው።
በተጨማሪም ቃል አቀባዩ በሳምንቱ ውስጥ በሚኒስቴር መስሪያ ቤቱ የተከናወኑ ዋና ዋና ስራዎችን አውስተዋል። ከተባበሩት መንግስታት ድርጅት የሰብአዊ አስቸኳይ ጊዜ እርዳታዎች ማስተባበሪያ ድርጅት አዲሱ ኃላፊ ማርቲን ግሪፊትስ ጋር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ገንቢ ውይይት አካሂደዋል ብለዋል። በተለያዩ ሀገራት በስደት ሲንገላቱ የነበሩ ከ500 በላይ ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉንም አምባሳደር ዲና ሙፍቲ በሳምንታዊ መግለጫው አውስተዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ሁለተኛው አጋማሽ ቅንብር ከመላፋችን በፊት አንድ የመጨረሻ ዘገባ እናስደምጣችሁ። ከ50 አመት በፊት ተሰደው በኬንያ መኖር የጀመሩ የሾና ማህበረሰብ አባላት ለሆኑ 1600 ሰዎች ኬንያ ዜግነት ሰጥታለች። ለበርካታ አመታት አገር አልባ በመሆን መብታቸውን ማስከበር ሳይችሉና የጥቅም ጥያቄ ማንሳት ሳይችሉ የኖሩት የሾና ማህበረሰብ አባላትም ባገኙት አዲስ ማንነት ደስታቸውን እየገለጹ ነው። ሌኒ ሩቫጋ ከናይሮቢ ያደረሰን ዘገባ ነው። ስመኝሽ የቆየ ታቀርባለች።
ሼባ ሙንጋኒ በእጇ መታወቂያዋን ይዛ አረማመዷን ፈጠን እያረገች ደንበኛዋ በሞባይል የገንዘብ ማስተላለፊያ የላከላትን ገንዘብ ለማውጣት እየሄደች ነው። ላለፉት 20 አመታት ሙንጋኒ ቅርጫቶችን በመስራት ለመተዳደር ብትሞክርም የባንክም ሆነ ሌላ የገንዘብ አገልግሎት የማግኘት መብት አልነበራትም። ይህ ለሷና ለሌሎች የምትኖርበት ማህበረሰብ ሴቶች ትልቅ እንቅፋት ሆኖ ቆይቷል። ሙንጋኒ ሾና ናት። ማህበረሰቡ ከኬንያ መንግስት እውቅና ለማግኘት ለአስርት አመታት ሲጥር ቆይቷል። በቅርቡ ግን 1600 የሚሆኑ የማህበረሰቡ አባላት ዜግነት እንዲያገኙ ሆኖ የመታወቂያ ወረቀት ተሰጥቷቸዋል።
Before getting the legal status of citizenship and an ID, it was really tough. When an employment opportunity arose and you went without an ID, then you would miss out on the opportunity. Also, our telephone lines would be registered for us by third parties, who at times were not honest in terms of remitting all the money that was due to us.
ሾናዎች ካምሳመታት በፊት ከዚምባብዌና ከዛምቢያ ተሰደው በወቅቱ የሀገሪቱ መስራች መሪ በነበሩት ጋባዥነት ወደ ኬንያ የተሰደዱ ናቸው። ኖሲዚን ዱቤ ከሾና ማህበረሰብ አባላት መካከል እድለኛ ሆና ትምህርት መማር የቻለች ናት። አሁን በናይሮቢ ዩኒቨርሲቲ ኢኮኖሚክስ ተጠናለች። አክስቷን በቅርጫት ስራ ለማገዝ በመታጠፋው ጊዜ መሐልም ትምርቷን ለማጥናት ተሞክራለች። አሁን ባገኘችው ህጋዊ የመሆን እድል እንዱቤ ከፍተኛ ደረጃ ላይ ለመድረስ እችላለሁ ስትል ተስፋ ታደርጋለች። ሆኖም አንዳንዶች እንደሚሉት ሾናዎች አሁንም በርካታ ችግሮች አሉባቸው። ሮበርት ዋዌሩ በኬንያ ለሰባዊ መብቶች መከበርና ሀገራዊ ለውጦችና መሻሻሎች የሚሰራው የሰባዊ መብት ጉባኤ ሰራተኛ ሲሆን የሾና ማህበረሰብ ለዘመናት ተረስቶ ይኖር በመሆኑ አሁንም ወደ ኋላ መቅረታቸው አይቀርም ሲል ያስረዳል።
It will take years for them to catch up with the rest of the country in terms of
በትምርት ደረጃ ከሌላው የሀገሪቱ ክፍል ጋር ለመስተካከል አመታት ይወስድባቸዋል። ህጋዊ የመኖሪያ ፍቃድ ስለሌላቸው ወደ ትምርት ቤት መሄድ አይችሉም ነበር። በማህበራዊና ኢኮኖሚያዊ ሁኔታቸውም የተገፉ ስለሆነ ወደ ኋላ ይቀራሉ። ወደ ዋናው የኢኮኖሚ ስርዓት ለመቀላቀል በጣም ረጅም ጊዜ ይፈጅባቸዋል።
በተባበሩት መንግስታት ድርጅት መረጃ መሰረት በአፍሪካ 715,000 ሀገር አልባ ሰዎች ይኖራሉ። ሾናዎች አሁን ባገኙት የዜግነት እድል የሀገሪቱ 45ኛው ማህበረሰብ መሆን ችለዋል። ይህ ማለት ለንዱቤ ትውልድ ለተሻለ ትምርትና የተሻለ ድል በር የሚከፍት ነው። በሌኒ ሩቫንጋ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። አስተያየት ሲኖራችሁ በስልክ መስመራችን 202-205-9942 የውስጥ መስመር 14 በመደወል አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። @uamharic የፌስቡክ ገጻችንንም ተጠቅማችሁ በውስጥ መስመር መልእክት ከላካችሁ ይደርሰናል። በተጨማሪም horn@uenews.com የሚለውን የኢሜል አድራሻችንን በመጠቀም አስተያየቶቻችሁን ላኩልን። አሁን ወደ ሁለተኛው አጋማሽ ቅንብሮቻችን እናልፋለን። በቅድሚያ ወደ ፖለቲካ ፓርቲዎች አስተያየት። በህዋት ኃይሎችና የኢትዮጵያ መንግስት መካከል እየተካሄደ ያለውን ጦርነት አስመልክቶ የተለያዩ የፖለቲካ ፓርቲ አመራሮችን አስተያየት ጠይቀናል። መንግስት በህዋት ቡድን ላይ የሚወስደውን እርምጃ እንደሚደግፍ የገለጸው ባልደራስ ለእውነተኛ ዲሞክራሲያዊ ፓርቲ በንጹሃን ዜጎች ላይ የሰብአዊ መብት ጥሰቶች እንዳይፈጸሙ ጥንቃቄ መደረግ አለበት ሲል አሳስቧል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በበኩሉ ጦርነት ለሀገር አስፈላጊ አይደለም፣ ውይይት መካሄድና ብሔራዊ መግባባት ላይ መድረስ ያሻል ይላል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲም በመግለጫው በትግራይ ክልል ያለውን ችግር ህዋት ከደቀነው አደጋ አንጻር ብቻ በማየትና ህዋትን ማሸነፍ ብቻ አላማ ያደረገ ያጭር ጊዜ ስልት ይዞ መንቀሳቀስ የለበትም ብሏል። በኢትዮጵያ መንግስትና በህዋት ኃይሎች መካከል የሚደረገው ጦርነት መፍትሄ አያመጣም ብሏል። ለዚህ መፍትሄ የሚሆነው የሽግግር መንግስት መቋቋም ነው ያለው ደግሞ በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ ነው። የብልጽግና ፓርቲ በበኩሉ ህዋት አገር ለማፍረስ የተነሳ አሸባሪ ቡድን በመሆኑ ምንም አይነት ድርድር አይደረግም፣ መንግስት ቡድኑን ለህግ እንዲቀርብ ያደርጋል ሲል አቋሙን ገልጿል። ናኮር መልካኑ አስተያየቶቹን ያሰባሰበው እንደሚከተለው ይቀርባል።
የኢትዮጵያ መንግስት የህዝብ ተወካዮች ምክር ቤት አሸባሪ ብሎ የፈረጀውን ከህወሓት ቡድን ጋር ወደ ጦርነት የገባው ተገዶ መሆኑን ይገልጻል። መንግስት ህግ የማስከበር እርምጃ ነው ብሎ በሚጠራውና ከህወሓት ቡድን ጋር እያደረገ ያለው ጦርነት ከስምንት ወራት በላይ አስቆጥሯል። በርካቶች ህይወታቸውን ካጡበትና ሌሎች በርካቶች ለጉዳት ከተዳረጉበት ጦርነት ጋር ተያይዞ ከቤት ንብረታቸው የተፈናቀሉና ለተለያዩ የሰብአዊ ችግሮች የተጋለጡም ያንኑ ያህል ብዙዎች መሆናቸው ሲዘገብ ቆይቷል። የፌዴራል መንግስቱ በትግራይ የሚገኙ አርሶ አደሮች የግብርና ስራ በክረምቱ ጊዜ እንዳይስተጓጎል በሚል የተናጠል ተኩስ አቁም ማድረጉም የገለጸው ባለፈው ወር ውስጥ ቢሆንም የህወሓት ቡድን ጥቃቶች መፈጸሙ መቀጠሉን በመግለጽ የሌሎች ክልሎችን ኃይሎች ጭምር ያካተተ ውጊያ መቀጠሉም እንዲሁ ተገልጿል። በኢትዮጵያ ውስጥ የሚገኙ የተለያዩ ፖለቲካ ድርጅቶች ጦርነቱን አስመልክቶ ለአሜሪካ ድምጽ ለሰጡት አስተያየት የተለያዩ ሐሳቦችን ሰንዝረዋል። የባልደራስ ለእውነተኛ ዲሞክራሲ የፖለቲካ ዘርፍ ኃላፊ አቶ ጌታነ ባልቻ ፓርቲያቸው የህወሓት ቡድን ላይ መንግስት የሚወስደውን እርምጃ የሚደግፍበትን ምክንያት የሰብአዊ መብት ጥሰቶች እንዳይፈጸሙ ጥንቃቄ መደረግ አለበት የሚል አስተያየት አክለው አቅርበዋል።
የነበረው አቋም በተደጋጋሚ ገልጾታል። ይሄ ህወሓት ላለፈው ዘመን ሲያሸብረን ኖሯል። አሁንም ችግሮችን በንግግርና በውይይት ለመፍታት እንዳንችል መልሶ ወደ ግጭት የሚገፋ ገፊ ነገሮች እንዲያደረገ እያሸበረ የነበረው በተለያዩ አካባቢዎች ላይ የተለያዩ ጥቃቶች፣ የሰብአዊ መብት ጥሰቶች እንዲከወኑ ስፖንሰር ሲያደርግ ነበር። ስለዚህ በተደጋጋሚ ጦርነቱ ከመነሳቱ በፊት ህወሓት አሸባሪ ድርጅት ናት፣ እሷ እንደዚህ ድርጅቱ ላይ ብቻ እና የሚያንቀሳቀሳቸው የተለያዩ ነገሮች ላይ እርምጃ መወሰድ አለበት፣ ዜጎች ከሽብር ስጋት ነጻ ሆና ሀገራችን በሀገር በሰላማዊ ሆኖ ዜጎፈተው የሚገቡበት ሊሆን ይገባል የሚለው አጠቃላይ የባልደራስ ምልከታ እዚህ ላይ ነው። መነሻም የአሸባሪነት ተግባራቸውን መከላከያው ላይ ያደረጉ በተለያዩ አካባቢ ንጹሐን ዜጎች ላይ ያደረጉ የእሱ ኤክስቴንሽን ሁሉ ነገር ብለን ነው የምናምነው። ወደ ባይዝ ብለን ምንም አይነት የሰብአዊ መብት ጥሰት እንዲከናወንበት እንዲደረግበት ይፈልግም የሚያደርጉ ኃይሎች ለህግ አቅርባለባቸው።
በሌላ በኩል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ማዕከላዊ ጽህፈት ቤት ኃላፊ አቶ ጥሩነህ ገምታ ለኢትዮጵያ ጦርነት አስፈላጊ አይደለም ያሉበትን ምክንያት ይዘረዝራሉ።
በማንኛውም ቦታ በትግራይ ብቻ ሳይሆን በአማራ ብቻም ሳይሆን በኦሮሚያም፣ በአፋርም፣ በሶማሌም፣ በማንኛውም በቤኒሻንጉል ጉሙዝ፣ በጋምቤላ በመሳሰሉት ሁሉ ለኢትዮጵያ ጦርነት አያስፈልጋትም ነው የምለው። ምናልባት ሰዎች ወይም ቡድኖች ፓርቲዎች ሊሆኑ ይችላሉ ወንበር ሊሻሙ ሲሉ በህዝብ መካከል ቁርቋሶ እንዲነሳ ከሚያደርጉ በተሻለ ሁኔታ ይህንን መልካም አስተዳደር አስፍነው መስራት እንዳለባቸው የምንናገረው። ማንም ጦርነት አካሄድ ለሀገራችን ግን አስፈላጊ አይደለም። ማንኛውም ጦርነት፣ ማንኛውም ግጭት ለሀገር አስፈላጊ አይደለም፣ ለመንግስትም አስፈላጊ አይደለም፣ ለሚቆራቆሱት ኃይሎችም አስፈላጊ አይደለም። በተለይ ደግሞ ለህዝቦቻችን አስፈላጊ አይደለም እና ዓለምም ዛሬ በደረሰበት የስልጣኔ ደረጃ ይሄንን አይፈልግም።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ በዚህ ዙሪያ በስልክ ላቀረብንላቸው ጥያቄ በሰጡት ምላሽ ከጥቂት ሳምንታት በፊት ፓርቲያቸው ጉዳዩን የተመለከተ መግለጫ ማውጣቱን አስታውሰዋል። ኢዜማ ሐምሌ 10 2013 ዓ.ም ባወጣው የጽሑፍ መግለጫ በትግራይ ክልል ያለውን ችግር ህወሓት ከደቀነው አደጋ አንጻር ብቻ በማየት ህወሓትን ማሸነፍን ብቻ ዓላማ ያደረገ የአጭር ጊዜ ስልት ይዞ ከመንቀሳቀስ ባለፈ በዘላቂነት ክልሉ ወደ ተረጋጋ ሰላምና ዜጎች ወደ መደበኛ ህይወታቸው ሊመለሱ የሚችሉበት እንዲሁም ግጭቱ ለአንዴና ለመጨረሻ ጊዜ ተቋጭቶ ለሀገር ህልውናና አንድነትን በዘላቂነት ማረጋገጥ የሚቻልበት ስልት የአካባቢውን ተወላጆች በማሳተፍ ተነድፎ ተግባራዊ መደረግ አለበት ሲል አስፍሯል። ኢዜማ በመግለጫው አጽንኦት ብሎ ካነሳቸው ሀሳቦች መካከል የሰብአዊ ድጋፍ የሚያስፈልጋቸው ዜጎች ድጋፍ እንዲደርሳቸው የሚደረገው ጥረት አሁንም ከምንም ጊዜ በላይ ተጠናክሮ እንዲቀጥልና መንግስት የሰብአዊ እርዳታ በክልሉ ለሚኖሩ ዜጎች እንዲዳረስ የሚያደርገውን ጥረት በግልጽ እንዲያሳውቅ እንዲሁም በዚህ ተግባር የሚሳተፉ የሰብአዊ ድርጅቶች በግልጽነት እንዲንቀሳቀሱ ተገቢው ክትትል መደረግ ይኖርበታል የሚሉት ይገኙበታል። በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹ ደግሞ ጦርነት ለሀገር አስፈላጊ አይደለም፣ ውይይት መካሄድና ብሔራዊ መግባባት ላይ መድረስ ያሻል ይላሉ።
ከዘጠኝ ወር በፊት ከአርና ከብልጽግና ፓርቲ ቡድን መካከል የተጀመረው ጦርነት ምንም መፍትሄ እንደሌለው እና መፍትሄ ሊያበጅ እንደማይችል ድርጅታችን ስንገልጽ መቆየ ነው። ያም የህይወት መስዋዕትነት የማህበራዊ ቀውስ እንደውም የኢኮኖሚ ቀውስ ካላስቀጠለ በስተቀር ምንም መፍትሄ ማምጣት እንደማይችል ይታወቃል። በአፈሙዝ ማዕቀፍ ምንም አይነት መፍትሄ ይገኛል ብለን አናምንም። ህዝቦች ራሳቸውን እጣ ፈንታ በራሳቸው ለመወሰን ደግሞ የፖለቲካ ውይይት ያስፈልጋል።
የብልጽግና ፓርቲ የህዝብ ግንኙነትና ዓለም አቀፍ ጉዳዮች ኃላፊ ዶክተር ቢቂላ ሁሪሳ በበኩላቸው ህወሓት ሀገር ለማፍረስ የተነሳ አሸባሪ ቡድን በመሆኑ መንግስት ህግ የማስከበር እርምጃውን አጠናክሮ ይቀጥላል ብለዋል።
ህወሓት አሸባሪ ቡድን ከሀገሪቱ ማዕከላዊ ስልጣን አካባቢዎች ከተወገደ በኋላ ሀገርን የማፈራረስ የመበታተንና በጣም ያልተረጋጋች አንድነት ያልተጠበቀ የተበተነች ኢትዮጵያን የመፍጠር ዓላማ ይዞ ነው ሲንቀሳቀስ የነበረው። ይሄ ዓላማውን የማሳካት አንዱ ስራ የሆነውን በሰሜን እዝ ላይ እጅግ በጣም ዘግናኝና ታሪክ የማይረሳውን ጭፍጨፋ ካደረገ በኋላ የኢትዮጵያ ፌዴራል መንግስት ይሄ ቡድን እርምጃ እንዲወሰድበትና ላደረገው ጥፋት ለህግ እንዲቀርብ እንዲጠየቅ ለማድረግ ወታደራዊ እርምጃ በትግራይ ክልል ህግን የማስከበር እርምጃ ሲያደርግ ቆይቷል። በመሀል ላይ ለትግራይ ህዝብ ሰብአዊ እርዳታ በሚገባ እንዲደርስ የክረምቱ የእርሻ ወቅትም ሳይስተጓጎል ህዝቡ እርሻ እንዲያርስና የትግራይ ህዝብም ይህን ጉዳይ ቆም ብሎ እንዲመለከትና የጽሞና ጊዜ እንዲወስድ በማሰብ የተናጠል የተኩስ አቁም ውሳኔ ወስኖ እንደነበረ ይታወቃል። ነገር ግን ይሄ አሸባሪ ቡድን ይሄንን እንደ አጋጣሚ በመጠቀም በአማራ ክልል፣ በአፋር ክልል በተለያዩ ወረዳዎች በንጹሀን ዜጎች ላይ ከፍተኛ የሆነ ጅምላ ጭፍጨፋ፣ የግድያ፣ የማፈናቀል፣ የንብረት ማውደም ተግባራትን እያከናወነ ነው የሚገኘው። ይሄ ተግባር በፍጹም ተቀባይነት የሌለው ነው። የኢትዮጵያ መንግስት ይህንን በቅርበት እየተከታተለ ይገኛል። እያደረሱ ያሉትን ጉዳት በመከላከል ሂደት ላይ ነው የሚገኘው የሀገራችን የጸጥታ ኃይሎች። ይሄ የትዕግስት ጊዜ ግን የሚጠናቀቅ ነው የሚሆነው፣ በዚህ የሚቀጥል አይሆንም። ይሄ የትዕግስት ጊዜ በተጠናቀቀ ጊዜ በማንኛውም ጊዜ ማለቴ ነው የሀገሪቱን ክብርና ሉዓላዊነት የማስጠበቅ ስራ የሚሰራ ይሆናል ማለት ነው። ይሄ ቡድን ላደረገው ተግባር እርምጃ የሚወሰድበት ይሆናል።
የተፎካካሪ ፓርቲ ኃላፊዎቹ አሁን በኢትዮጵያ ውስጥ ለተከሰተው ችግር መፍትሄ ይሆናል ያሉትን አስቀምጠዋል።
ከዚህ በፊትም ስንለው እንደነበረ ውይይት ማካሄድ ነው እና ብሔራዊ መግባባት መፍጠር ነው የተሻለ ነገር የሚሆነው። ሁሉን ነገር በህግ አግባብ መጨረስ ቢቻል ሊያልቅ የማይችል ነገር እንኳን ቢሆን ለሌላ ጊዜ አስተላልፎ በምሁራን በኢሊቶች ችግር ለመፍታት ሊከድበት ይገባል።
ጦርነት ውጤት ይመጣል ብሎ ፓርቲው አያም። ግን አስገዳጅ ሆኖ ጦርነት ውስጥ ምንገባ ከሆነ እሱ ደግሞ ራሳችን መከላከል አለብን እንጂ ሌሎች ማለት ያለባቸው በዚህ ደግግ ጦርነቱ በተለይ በመንግስት በኩል ሲከወን በፍጹም የሰብአዊ መብት ጥሰት በማያከናውን መልኩ ተመጣጣኝ የሆነ ለሚወስድ እርምጃ እየወሰዱ ይህን ጦርነት በቶሎ መጨረስ አለበት።
ከችግሩ መፍትሄ ይሆናል የምንለው የአዳኝ መንግስት እንደፈርዛል እንዲቋቋምና የተለያዩ አካላት ጥሪ አድርገናል። እንደዚሁም የፖለቲካ ውይይት ያስፈልጋል። አንድ የኦሮሚያ ክልል ደግሞ የኦሮሚያ ብሔራዊ ሽግግር እንዲቋቋም ብቻ ሳይሆን የዜጎችን ደህንነት እና ሰላምን ለማረጋገጥ በዛ መስራት እንዳለብንና እየሰራን ያለንበት ሁኔታ ነው ያለ ማለት።
የብልጽግና ፓርቲው ዶክተር ቢቂላ ሁሪሳ በበኩላቸው የሚደረግ ድርድር የለም፣ በመንግስት የሚወሰደው እርምጃ ይቀጥላል ብለዋል። አርቲስት
ከዚህ ቡድን ጋር ድርድር ጉዳይን በሰላማዊ መንገድ መፍታት የሚባል ነገር አይታሰብም። በዛ ባህሪ ብቃትም ዝግጁነትም የሌለው ስለሆነ ማለት ነው ያለው አማራጭ ይህን አሸባሪ ቡድን እንደ ቡድን እርምጃ እንዲወሰድበት አድርጎ ቡድን እንዲጠፋ፣ ከዚህ ጀርባ ያሉ ግለሰቦች አመራሮች ደግሞ አንድ በአንድ ተለቅመው ለህግ እንዲቀርቡ ማድረግ የኢትዮጵያ አቋም።
አንዳንድ ተፎካካሪ ፓርቲዎች የሽግግር መንግስት መቋቋም አለበት ሲሉ ለሚያቀርቡትም የብልጽግና ፓርቲ በወርሃ ሰኔ ውስጥ በተካሄደው ስድስተኛ ሀገር አቀፍ ምርጫ በህዝብ መመረጡን በመጥቀስ ሀሳቡን ሲያጣጥል መቆየቱ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ዘጋቢዎቻችንን እናመሰግናለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ስርጭቶቻችንን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። ለዛሬ ለምሽት የያዝናቸው አንዳንድ ፕሮግራሞች በሰዓት ጥበት ምክንያት ለነገ አስተላልፈናል። ከዘገባዎቻችን መካከል ጥቂቶቹን እናስተዋውቃችሁ። ህዋት በጦርነት በከፈተባቸው አካባቢዎች ሁሉ አስክሬን ጭኖ ሲወስድ የነበረው የጅምላ ግድያ ተፈጸመብኝ በማለት ዓለም አቀፉን ማህበረሰብ ለማደናገር እንደሆነ ቀድመን እናውቅ ነበር ሲል የአማራ ክልል መንግስት አስተውቋል። ከሁለት ሳምንት በፊት የሰበሰበውን አስክሬን ከሰሞኑ ወንዝ ዳር በመጣል መንግስት ግድያውን እንደፈጸመ የሚያስመስል የተሳሳተ መረጃ ማሰራጨቱ የህወሓት የተለመደ ሴራ ነው ሲል ነው የአማራ ክልል መንግስት ቃል አቀባይ አቶ ጉዛቸው ሙሉነህ የተናገሩት። የኢትዮጵያ ፌዴራል መንግስት ማስጠንቀቂያ አንድ በሚል በማህበራዊ ድረገጽ ላይ ከሁለት ሳምንታት በፊት ባወጣው መረጃ ህወሓት ጅምላ ጭፍጨፋ ተፈጸመ የሚል ዘመቻ ለመጀመር መዘጋጀቱን ገልጾ ነበር። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጉዛቸው ሙሉነህ ከአሜሪካ ድምጽ ጋር ባደረጉት ቆይታ የክልላችንን ልዩ ኃይል ከወልቃይት የሚወጣው በመቃብራችን ላይ ነው በማለት እየቀረቡ ያሉት ጥሪዎችን እንደማይቀበሉ ተናግረዋል። ይህንን አስመልክቶ በዩናይትድ ስቴትስ የትግራይ ኃይሎች ተጠሪ የሰጡትን ምላሽ አካተን በነገው ምሽት እንቀርባለን። አድማጮች ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ህገ ወጥ የሰዎች ዝውውር ወይም በህገ ወጥ መንገድ ሰዎችን ማዘዋወር አሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን። የሰብአዊ መብትን የሚጋፋና የሰው ልጅን ክብር የሚያጎድል ድርጊት ነው። ማህበረሰቦችና ምጣኔ ሀብትን እንደሚያናጋም እናውቃለን። በመሆኑም እንደ ሀገር ሁሉንም ነገር ማድረግ አለብን። እንደ ዓለም አቀፍ ማህበረሰብም ህገ ወጥ የሰዎች ዝውውር የትም ይሁን የት ማስቆም አለብን ብለዋል። የዕለቱ ርዕስ አንቀጽ አያይዞም በዓለም ዙሪያ ቁጥሩ 25 ሚሊዮን የሚደርስ ሰው የህገ ወጥ ዝውውር ሰለባ መሆኑን የዓለም አቀፉ የሰራተኞች ድርጅት ግምት ያመለክታል። ዩናይትድ ስቴትስ ሁለት አይነት ህገ ወጥ የሰዎች ዝውውር መኖሩን ትገነዘባለች። እነሱም በግዳጅ የጉልበት ስራ እንዲሰሩ ማድረግና በወሲብ ንግድ ላይ ማሰማራት ናቸው። አሁን ብዙዎች በወሲብ ንግድ እንዲሰማሩ ሲደረጉ፣ ሌሎች ደግሞ በፋብሪካ ስራዎች፣ በማዕድን ማውጫዎች ወይም በመስክ ስራዎች ለጉልበት ብዝበዛ እንዲጋለጡና እንዲሁም ታጣቂ ቡድኖችን እንዲቀላቀሉ ይገደዳሉ ሲል ዘርዝሯል። ባለፈው ሰኔ 24/2013 ዓ.ም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ህገወጥ የሰዎች ዝውውርን አስመልክቶ ያወጣው አመታዊ ሪፖርት ዩናይትድ ስቴትስን ጨምሮ በዓለም ዙሪያ መንግስታት ህገወጥ የሰዎች ዝውውርን ለመግታት የሚያደርጉትን ጥረት በተጨባጭ ገምግሟል። ህገወጥ አዘዋዋሪዎች ዘዴዎቻቸውን በየጊዜው ይለዋውጣሉ። በመሆኑም ዩናይትድ ስቴትስን ጨምሮ እያንዳንዳችን እንደ ሀገር የአዘዋዋሪዎችን ተለዋዋጭ ዘዴዎች መቋቋም በሚያስችል መልኩ የየራሳችንን ስልቶች መንደፍ መቻል አለብን ነበር ያለው። ለዚህም የኮቪድ-19 ወረርሽኝ በህገወጥ የሰዎች ዝውውር ላይ ያስከተለውን ተጽዕኖ ማየት ይቻላል።
Human traffickers seize the opportunity to grow their operations.
ህገወጥ አዘዋዋሪዎች ይህን አጋጣሚ የወንጀል ስራቸውን ለማጧጧፍ ተጠቅመውበታል። በወረርሽኙም ሳቢያ ወደ ከፋ የኢኮኖሚ ሁኔታ የተገፉ ሰዎች ይበልጥ በብዛት ተጋላጭ ሆነዋል። ብዙዎች ትምህርትና ስራቸውን ለማከናወን ለሰዓታት በበይነ መረቦች ላይ በሚቆዩባቸው አጋጣሚዎች አዘዋዋሪዎችም ያንኑ አጋጣሚ ኢላማቸው ያደረጓቸውን ተጎጂዎች ለማጥመድና ለመመልመል ተጠቅመውበታል።
በዚህ አመት አሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን፣ አመታዊው ሪፖርት ያተኮረው በመንግስት ድጋፍ በሚከናወኑ ህገወጥ የሰዎች ዝውውር ላይ ነው።
We document 11 countries where the government itself is the trafficker.
መንግስት ራሱ በህገ ወጥ ዝውውር የተሳተፈባቸውን አገሮች መዝግበናል። ለምሳሌ ያን ያህል በመሰረተ ልማት ስራዎች ወይንም አስፈላጊ ባላቸው የምጣኔ ሀብት ዘርፎች በግዳጅ የጉልበት ስራ ማስተማራት ይገኝበታል።
በመጨረሻም ሪፖርቱ ኢፍትሃዊ የሀብት ክፍፍልና በህገ ወጥ የሰዎች ዝውውር መካከል ያለውን ትስስር በግልጽ ያሳያል። ይህ ዩናይትድ ስቴትስን ጨምሮ በርካታ ሀገራቶች ብርቱ ትግል ማድረግ የሚገባቸው ጉዳይ ነው ሲል የውጭ ጉዳይ ሚኒስትሩን ዋቢ ያደረገው ርዕሰ አንቀጽ፣ ለዚህም ምክንያቱ አዘዋዋሪዎች የተገለሉ ማህበረሰቦች የሚደርስባቸውን ጥቃትና የመብት ጥሰት ለሚመለከተው ክፍል ይፋ ከማድረግ ወይንም ከማመልከት የሚቆጠቡና ቢያመለክቱም የመታመን እድላቸው ዝቅተኛ የሆኑ ወገኖችን ኢላማቸው ያደርጋል ሲል ዘርዝሯል።
If we're serious about ending trafficking in persons, we must also work to root out systemic racism.
ህገወጥ የሰዎች ዝውውር እንዲያበቃ ከልባችን የምንሻ ከሆነ ማህበረሰብ ውስጥ ስር የሰደደ በህግና ባስተራር ደንቦች የተደገፈ ዘረኝነትን ጾታዊ አድሎና ሌሎች የመድሎ አይነቶች ለማስወገድ ብለውን ፍታዊነት የሰፈነበት ማህበረሰብ ለመገንባት መስራት አለብን።
ዓለማችንን የገጠሟት በጣም አስቸኳይ ፈተናዎች በየትኛውም አንድ ሀገር በተናጠል በሚደረግ ስራ ሊፈቱ አይችሉም። አብረን መስራት፣ መረጃዎችን መጋራት እናም እርስ በርሳችን አንዳችን ሌላችንን ተጠያቂ ማድረግ አለብን። እንዲህ ባለ መንገድ ነው ማንም በህገወጥ የሰዎች አዘዋዋሪዎች የማይበዘበዝበትና ሁሉም ሰው ደህንነቱ ተረጋግጦ ክብሩ ሳይጓደል መኖር የሚችልባትን ዓለም ልንፈጥር የምንችለው ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን የደመደመው።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ባይጠናቀቁም ሰዓቱ ግን ተጠናቋል። አስተያየቶቻችሁን በአትቪኦኤ አማሪክ የፌስቡክ ገጻችን፣ በሆርን አትቪኦኤ ኒውስ የኢሜል አድራሻችን ላኩልን። እንዲሁም ሃሽታግ ቪኦኤ አማሪክ ብላችሁ በትዊተር ተከተሉን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በነገው ምሽት መደበኛ ስርጭታችን እንገናኛለን። በእኛ በኩል ሰላም ፈደናደሩ።